ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለሰላሳ ደቂቃዎች ከጽዮን ግርማ ጋር አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ወጣቱን በሚመለከት በተለይ በስራ ፈጠራና በትምህርት ዙሪያ የተናገሩትን እንተነትናለን።
ይሄ ወጣት ትውልድ ለአገሪቱ የወደፊት እድል፣ የኢኮኖሚ እንቅስቃሴ፣ የዲሞክራሲ ግንባታ በጣም ወሳኝ መሆኑን መቀበላቸው በጣም የሚያስደስትና ተስፋ የሚሰጥ ነው።
የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ተመልክቶ ትንተና የሚሰጡን የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራን በጋቢና አሳፍረናል። ጠቅላይ ሚኒስትሩ በንግግራቸው በሀገሪቱ በተካሄዱ የጸረ መንግስት ተቃውሞዎች ለተጎዱ ሁሉ ይቅርታ ጠይቀዋል። የማይተኩ ልጆቻቸውን ያጡ ቤተሰቦች ደግሞ እንደዚህ ብለዋል።
አኒ ቤቱንታ ሲንቀቡ ሲንቀቡ አኩማ ሞድማን የሬ መለሰ አማሊንም ቤከሬ ሰገዝተናሞ ረሶነሶ ነው።
እኔ ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምን አውቃለሁ? ያው መንግስት ያለው ይሁን። ማደርገው ምንም ነገር የለኝም። ማቀውም የለኝምና ምን ላድር?
በአዲሱ ጠቅላይ ሚኒስትር ንግግር እንደተበረታቱ ነገር ግን በተግባር የሚፈጽሙትን በጉጉት እንደሚከታተሉና ለማገዝ ዝግጁ መሆናቸውን የዩናይትድ ስቴትስ መንግስትና የአውሮፓ ህብረት ወኪሎች ተናግረዋል።
I think as our statement says, we welcome the confirmation of Dr. Abiy as the next Prime Minister of Ethiopia.
የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመስራት በጉጉት እንጠብቃለን።
በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲን ወክለው የሰጡት ኒኮላስ ባርኔት ናቸው። የአውሮፓ ፓርላማ አባል አና ጎሜሽ እንዲህ ብለዋል።
And show immediately genuine acts of goodwill like liberating all prisoners. I recall that
እናም ሁሉንም እስረኞች መልቀቅን የመሰሉ ሐቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው።
ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ ማለት ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በብዙ ሺህ የሚቆጠሩ አፍሪካውያን ፍልሰተኞችን በምዕራብ ሀገሮች ለማስፈር ከተባበሩት መንግስታት ድርጅት ጋር አድርገውት የነበረውን ስምምነት እየሰረዙ መሆናቸውን ዛሬ አስታወቁ። ኔታንያሁ ስደተኞቹን በምዕራብ ሀገሮች ለማስፈር ስምምነት ማድረጋቸውን ያስታወቁት ትናንት ሰኞ ነበር። ከሰዓት በኋላ ግን ለምሬቶቻቸው ጆሮአቸውን ከሰጡና ሁኔታዎችን ከገመገሙ በኋላ ስምምነቱን እየሰረዙ መሆናቸውን አስታውቀዋል። መጀመሪያ ላይ በተደረገው ስምምነት መሰረት 16250 የሚሆኑ ፍልሰተኞች ወደ ካናዳ፣ ኢጣሊያና ጀርመን ሊላኩ እንደነበር ጠቅላይ ሚኒስትሩ ተቀምጠዋል። በኋላ ግን ጀርመን አፍሪካውያን መጤዎችን ስለማስፈሩ እቅድ የማውቀው ነገር የለም ማለቷ ተገልጿል። በእስራኤል ውስጥ በ35000 የሚገመቱ አፍሪካውያን ስደተኞች እንዳሉ ይታወቃል።
የሜክሲኮ መንግስት ከማዕከላዊ አሜሪካ ሀገሮች ለተንቀሳቀሱ ከፍተኛ ብዛት ላላቸው ሰዎች ለስደተኝነት የሚመጥኑ ከሆነ ጥገኝነት እንደሚሰጣቸው አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ትራምፕ የሀገራቸው ድንበሮች መጠናከር እንዳለባቸው የሚገልጹ መልእክቶችን በትዊተር ለመላክ ምክንያትም ሆነው ነበር። የሜክሲኮ የሀገር አስተዳደርና የውጭ ጉዳይ ሚኒስትሮች በገለጹት መሰረት አብዛኞቹ ከጓቶማላ፣ ከሆንዱራስና ከኤልሳልቫዶር የተንቀሳቀሱ ሲሆኑ ላለፉት 8 ዓመታት ያህል ተመሳሳይ እንቅስቃሴ ሲያደርጉ ቆይተዋል። ዓላማውም በተለይም ከአደገኛ ሁኔታ ለሚሸሹት ስደተኞች መብት ትኩረት እንዲሰጥ ነው።
በስተመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የባልቲክ ሀገሮች መሪዎች ዛሬ በዋይት ሀውስ ቤተ መንግስት ተገናኝተው በአሜሪካና በእነሱ መካከል ጸጥታ፣ ንግድና ኤነርጂን እንደዚሁም የባህል አጋርነትን ስለማጠናከር ጉዳይ ይነጋገራሉ ተብሎ ይጠበቃል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በትናንትናው ዕለት ቃለ መሐላ የፈጸሙት የኢትዮጵያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት ንግግር ካተኮሩባቸው ጉዳዮች አንዱ የምጣኔ ሀብት፣ የሥራ ዕድልና ወጣቶች፣ በተለይ ለወጣቶች ሥራ መፍጠር ላይ ያተኮረ ነው። በዚህ ዙሪያ ላይ የጠቅላይ ሚኒስትሩን ንግግር እየሰማን ትንተና እንወስዳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ ለበርካታ የልማት ተቋማት ከ30 በላይ ዓመታት ያገለገሉ የልማት ምጣኔ ባለሙያ ናቸው። መስመር ላይ ይገኛሉ። እንደምን አመሹ ዶክተር አክሎግ?
ጤና ይስጥልኝ አቶ ሄኖክ፣ እንደምን አመሸልኝ?
ደህና ደህና። እንግዲህ ጠቅላይ ሚኒስትር አብይ አህመድ በወጣቱ የምጣኔ ሀብት ተሳትፎ ላይ ከተናገሩት እንመርኮዝ እና የእርስዎን ትንተና እንወስዳለን።
ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የእናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዴሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ።
ክፍተቶቹን ይገልጻሉ። የትምህርትና የሥራ ዕድል በተለይ አትኩረው የተናገሩበት ነው። ጠቅላይ ሚኒስትሩ ያሉትን እንስማ።
የትምህርት መስፋፋት ይበል የሚያስተኝ የመንግስታችን ስኬት ቢሆንም ይህ የትምህርት ሽፋን እድገትና በጥራት እስካልተደገፈ ድረስ ልፋት ጥረታችን ሁሉ የምንተጋለትን ውጤት ሊያመጣልን አይችልም። በመሆኑም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉትን የእውቀት አለሞቻችንን በጥራት ላይ አተኩረው እንዲሰሩ መንግስት በፍጹም ቁርጠኝነት ይረባረባል።
ዶክተር አክሎግ ቢራራ እንግዲህ በወጣቱ የምጣኔ ሀብት ተሳትፎና የትምህርትና የስራ ዕድል በተለይ ጥራትንም በተመለከተ በተናገሩት ንግግር ላይ የእርስዎን ትንተና ልውሰድ።
እሺ፣ መጀመሪያ ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ ያለኝን መልካም ምኞትና ተስፋ ለመግለጽ እፈልጋለሁ። እሳቸው የተናገሩትን በጽሞና አዳምጫለሁ። ትኩረታቸው በጣም አስደስቶኛል፣ አስደንቆኛል። ምክንያቱም በትምህርትና በስራ ዓለም ያለውን ግንኙነት በደንብ አድርገው አቅርበውታል። እንግዲህ ወጣቱ ትውልድ ብለው የተናገሩት ከ35 ዓመት እድሜ በታች የሆነው ከ70% የሚሆን ነው ተብሎ ይገመታል። ታዲያ ይሄ ወጣት ትውልድ ለአገሪቱ የወደፊት እድል፣ የኢኮኖሚ እንቅስቃሴ፣ የዲሞክራሲ ግንባታ በጣም ወሳኝ መሆኑን መቀበላቸው በጣም የሚያስደስትና ተስፋ የሚሰጥ ነው። ሌሎች አገሮችም ያደረጉት እኮ በአብዛኛው የምስራቅ ኤዥያ አገሮች ስኬታማ ሊሆኑ የቻሉበት የትምህርት አቅርቦት ብቻ ሳይሆን ጥራቱ ወደ ስራ ዓለም፣ ወደ ማምረት፣ ወደ አገልግሎት፣ ዘመናዊ አገልግሎት እንዲያመራ ማድረጋቸው ነው። መንግስታት ለዚህ ትኩረት መስጠታቸው በጣም ነው እያስደሰተኝ። ምክንያቱም ወጣቱ ትውልድ በኦሮሚያ ሆነ በአማራው ክልል፣ በደቡብ በየቦታው የሚንቀሳቀሰውና አቤቱታ የሚያቀርበው ሰላማዊ ሰልፍ የሚያቀርብበት ዋናው ምክንያት የስራ እድልና የመብት ጥያቄ ሆኖ ነው ያገኘሁት ስመራመረው።
ይህንንም አስመልክቶ በተለይ ማነቆ ያሏቸው እንደ ሙስና፣ ከዛም ባለፈ ደግሞ የፈጣን በኢትዮጵያ የተከሰቱ ፈጣን የምጣኔ ሀብት እድገቶች በድህነት ቅነሳ ላይ ያላቸውን ሚና ዘርዝረው አስቀምጠዋል። በቅድሚያ ስለ ሙስና የተናገሩትን እናድምጥ።
አሁን በጀመርነው አዲስ ምዕራፍ ዘረፋን፣ የሀብት ብክነትንና የተደራጀ ሙስናን መላው ህዝባችንን በሚያሳትፍ ርምጃ ለመመከት ሌት ተቀን እንተጋለን።
ፈጣን የመጣኔ ሀብት እድገት ኢትዮጵያ ማስመዝገቧንም ሆኖም ግን በድህነት ቅነሳ በሚሰራው ስራ ላይ ሙስና ማነቆ መሆኑን ነው የገለጹት። እስኪ ሀገሪቱ ያስመዘገበችውን እድገት በተመለከተ የተናገሩት እንስማ።
ሀገራችን ባለፉት አመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሰረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም የሚታዩ ናቸው።
ዶክተር አክሎግ እነዚህንስ ሁለት ወሳኝ የሆኑ የመጣኔ ሀብት አምዶች እንዴት ይመለከቷቸዋል? ከጠቅላይ ሚኒስትሩ ንግግር በመመርኮስ
እኔ በተደጋጋሚ የማይካድ ነገር ያየሁት ይሄ መንግስት ባለፉት ጥቂት አመታት በተለይ ከምርጫ 97 ወዲህ በትምህርት ያሳየው፣ በመሰረተ ልማት ያሳየው፣ መንገዶች፣ የጤና ጣቢያዎች ወዘተ ጥሩ ነው። ሆኖም ግን መዋቅራዊ የሆኑ በጣም ግዙፍ የሆኑ ችግሮች አሉ። ኢህአዴግ ብቻ ሊወጣቸው የማይችል የህብረተሰቡን ቅንነትና ተሳትፎ የሚጠይቁ እንትኖች አሉ እና በእድገት በኩል እሳቸው የጠቀሱት አግባብ ያለው ሆኖ ግን በተግዳሮት በኩል ምን አይነት ጠንቆች አሉ፣ ምን አይነት ችግሮች አሉ የሚለው ጥያቄ አንዱ ሙስናና ከሙስና ጋር የተያያዘ ከሀገር የሚሸሸው በጣም ግዙፍ የሆነ ገንዘብ ነው። ወንድሜ እንደምታውቀው ከዚህ በፊትም አይ ቲንክ የተነጋገርንበት ይመስለኛል ከ30-40 ቢሊዮን ዶላር ድረስ ከአገር ሸሽቷል የሚባል ትችት አለ። ይህንን ያደለሁም የምለው ብዙ ጥናቶችም ተካሂደውበታል። ስለዚህ ኢትዮጵያ እየደማሽ ከሆነ በሙስና ከአገር በሚሸሽ ግዙፍ ሀብት ይሄ መቆም ይኖርበታል። ምክንያቱም እያንዳንዱ የሚሰረቅ ዶላር ወይም ደግሞ ገንዘብ ለወጣት ትውልዱ የስራ እቅዳቸው ማነቆ ይሆናል። አገሪቱ የገንዘብ አቅም፣ የውጭ ምንዛሬ አቅም የላትም። ገና በማደግ ላይ የምትገኝ አገር ናት። ስለዚህ ይሄ ድርጅታዊ ሙስና ያሉት እኔ ድርጅታዊ ምዝበራ ብዬ በጣም ሰፊ የሆነ መጽሐፍ ጽፌ ነበር እና እኔ የሚያሳስበኝ ምንድን ነው ይሄ ድርጅታዊ ምዝበራ ከስሩ ከቁንጮው ካልተወገደ በጣም አስጊ የሆነ ሁኔታ ይፈጠራል። በማህበረሰቡ በኩል በኑሮ ልዩነት፣ በገቢና በኑሮ ልዩነት በኩል ለአገር ቀውስ ይሆናል። ይህንን ደፍረው መናገራቸው የሚያስመሰግን ነው። እንዴት ነው ሊወጡት የሚችሉት? እኒህ ጠቅላይ ሚኒስትር ብቻቸውን ችግሩን ሊወጡት አይችሉም። የህዝብ ድጋፍ ያስፈልጋቸዋል። የፓርቲው ድጋፍ ያስፈልጋቸዋል። የወጣቱ ድጋፍ ያስፈልጋቸዋል። ከቁንጮው ያለው የሙስና ሁኔታ ካልተፈታ ስርዓት ወለድ የሆነው የተዘረጋው በአገሪቱ ፐርሜት የሚያደርገው ሁኔታ ሊፈታ አይችልም።
ከ30 ዓመታት በላይ የዓለም ባንክን ጨምሮ በሌሎች ምጣኔ የልማት ምጣኔ ድርጅቶች ውስጥ ያገለገሉት ዶክተር አክሎግ ቢራራ የሰጡት ትንተና አልተጠናቀቀም። በነገው ዝግጅት አጠቃላይ የምጣኔ ሀብት መዋቅራዊ ለውጦችን በተመለከተ የሰጡትን ትንተና እናቀርባለን።
ብላሻንጉል
የምትከታተሉት የጋቢና ዝግጅታችን ነው። አሁንም ደግሞ ወደ ተከታዩ ከዚሁ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ትላንት ካደረጉት ንግግር ጋር ያቆየናል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንቱ ንግግራቸው በኢትዮጵያ ሕይወታቸው ለተቀጠፈ ሰዎች መጸጸታቸውን ገልጸው ይቅርታ ጠይቀዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ሕይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ።
አያይዘውም ሕይወታቸው ለጠፋ የጸጥታ አካላት ማዘናቸውን ገልጸዋል። ለተፈጠሩት ችግሮች እልባት ለመስጠትም ህዝባቸውን እንደሚከሱም ቃል ገብተዋል። በቅርቡ ልጆቻቸው ከተገደሉባቸው መካከል የተወሰኑትን አነጋግረን ነበር። ይቅርታ ብቻውን ለደማ ልብ መጠገን ሊሆን አይችልም። ይቅርታው ተቀባይነት የሚኖረው ድርጊቱን የፈጸሙ ሰዎች ለፍርድ ሲቀርቡ ነው ብለዋል። በቅርቡ ያልነው ባለፉት 2 አመት ተኩል በነበረው የተቃውሞ እንቅስቃሴ ውስጥ ህይወታቸው ለጠፉ ልጆች ቤተሰቦችን ስላነጋገረን ሲሆን ከዚህ ውስጥም ጳጉሜ 1 ቀን 2007 ዓ.ም ተመረተ ለ2008 መስከረም አጥቢያ በደምቢዶሎ የ16 አመት ኃይሉ ኤፍሬም የተባለ ልጃቸው የተገደለባቸው እናት በወቅቱ ለአሜሪካ ድምጽ አስተያየታቸውን ሰጥተው ነበር። በሰጡት አስተያየትም ልጃቸው መሞቱን አስክሬኑ መንገድ ላይ መውደቁን እንደተነገራቸው ከሴት ልጃቸው ጋር ወደ ቦታው ሲሄዱ ሜዳ ላይ ወድቆ እንዳገኙትና እዛው የወደቀበት ለማንሳት ጎንበስ ሲሉ በጸጥታ አካላት መጀመሪያ ልጅሽን ሰብስበሽ አትይዥም ነበር ወይ በሚል ድብደባ እንደደረሰባቸው ገልጸውልን ነበር። ወደኚህ እናት ዛሬ ማምሻውን ስልክ ደውዬ ነበር። የጠቅላይ ሚኒስትሩን ንግግር ሰሙት ወይ? ምን ተሰማዎት አልኳቸው።
ወንቱ ቁጡም በለስን በለሳ ሰማለ ከራረቲ እቱን ንጂራ ገሉ ከራረቲ ነድራዲ እንዳየ ገድነት ጠጋም እርግምጫን ኮዲየቲ አንጅረኛ ሲንቀቡ ዋኒን ወንቱ ቁቁቁ ሲንቀቡ ከናፊ
ልጄ እየረዳኝ ስንኖር ያለምንም ጥፋት ከስራ ሲመለስ መንገድ ላይ ነው የተገደለብኝ። ከዚያ ወዲህ ትልቅ አዘን ይሰማኛል። ልጄ ከሞተ ወዲህ ህይወት የለኝም፣ የማደርገው ነገርም የለኝም። እየተቸገርኩ ስለምኖር ስለ ልጄ አሁንም አዝናለሁ።
አባት የሌለው ልጅ እንደሚያሳድጉ አሁን የሚኖሩት ከአንድ ሴት ልጃቸው ጋር እንደሆነ የገለጹት እኚህ እናት ልጃቸው የቀን ስራ እየሰራ በርበሬ እያስፈጨ እየወቀጠ በልጅነቱ እንደሚረዳቸው በማንኛውም ነገር እሱን እርዳታ ያገኙ እንደነበርና አሁን ግን ምንም ነገር እንደሌላቸው በሀዘን ውስጥ እንደሚገኙ ገልጸውልናል። ይቅርታውን ተቀብለውታል ወይ ብዬ ጠይቂያቸው ነበር።
አኒ በቁም ሳንቀቡ ያንቀቡ አቁማሞ ድማን ገዴ ማለሰ አማሊን እንደ ከሬ ሰከዝ ካናሞ ረሰነሶ ነው።
እኔ ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምን አውቃለሁ? ያው መንግስት ያለው ይሁን። ማደርገው ምንም ነገር የለኝም። ማቀውም የለኝምና ምን ላድርግ?
ሌላው ያነጋገርኳቸው በመርሳ ከተማ ከዚህ ከጥምቀት ጋር በተያያዘ በወልዲያ ከተማ ተነስቶ ከነበረው ግጭት ጋር ወደ መርሳ ተዛምቶ ህይወቱ ያለፈበት የልጃቸው ህይወት የ23 አመት ወጣት አብዱ ሞላ ንጋቱ የተባለ ልጃቸው እንደተገደለባቸውና በወቅቱ ደግሞ እርሳቸው እስር ቤት እንደነበሩ ከእስር ሲፈቱ ልጃቸው መሞቱን እንደሰሙ ለአሜሪካ ድምጽ የተናገሩ ወደ አቶ ሞላ ንጋቱ ወደ ተባሉ አባት ነበር። የአዲሱን የተመረጡትን ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ሰሙት ወይ? ይቅርታውንስ አዳምጡ ያልኳቸው።
ሰውን ከበደለ በኋላ አንድ ሰውን ከጎዳ የሰውን ህይወት አበላሸ በኋላ ይቅርታ መጠየቅ ምን የሚባል ነው? እንደ በእናንተ አሁን ስታስቡት ማለት ነው። እና ይሄ ጥሩ ነገር አይደለም። ይቅርታ መጠየቅ ሰውን የተጎዳን ክፍል የሚለብሰው አቶ እንደሆነ የሚለብሰው መስጠት፣ ቤት የለው እንደ ቤቱን መስራት፣ ያነ ልጁ የሚያደርግለትን ሁሉ ነገር ማድረግ ነው እንጂ ይቅርታ ጠይቃለሁ ማለት ምን ይጠቅማል?
አቶ ሞላ አያይዘው እንደተናገሩት ይቅርታው በራሱም በቂ አይደለም። ይቅርታው ተቀባይነት የሚኖረው ለተጎዱ አካላት ካሳ ሲሰጥ ነው። እርሳቸው በሚኖሩበት አገር ባህልም ይህ እንደሚደረግ ገልጸው፣ በአጠቃላይ ግን ጠቅላይ ሚኒስትሩ እንዳሉት ይቅርታው ተቀባይነት የሚኖረው በሀገር ደረጃ ካሳ ተከፍሎ ሁሉንም የሟች ቤተሰቦች ይቅርታ መጠየቅ ሲቻል ነው ብለዋል።
ይቅርታው ለሀገር የሚጠቅመው ለውጥ ለብቻ ያመጣ ነው። ለውጥ አምጥቶ ሀገራችን ጥሩ ዜጋ ስትሆን፣ በጥሩ ሁኔታ ስትኖር፣ ተወዶ የነበረውን ነገር ርካሽ አድርጎ ሲያመጣ፣ ሲጣላ የነበረበትን ሁሉ ነገር ጠቡ እንዲቆም ያደረገ የሆነ እንዲሆነ፣ ሰዎች በጣም ችግረኛ የነበሩ ሁሉ ሲያገኙ ይቅርታ ተቀባይነት ይኖረዋል። ይቅርታው አሁን ይሄ ይቅርታ ሰው እየተጎዳ ሰው በህራብ እየተቃጠለ ሰው ሰርቶ ለመንግስት በቀረጥ እየተከፈለ እየተሰጠ ለፍቶ ለፍቶ በውጭ ሀገር ለፍቶ መጥቶ በቀረጥ ከተገዛበት በላይ ቀረጥ እየተከፈለ መንግስት እንደ ብሎ ነው ይቅርታ ጠይቆ ይቅርታ ተቀባይነት የሚኖረው? ይህ ተቀባይነት የሚኖረው ዜጋው በጥሩ ሁኔታ ተቀ አስተ የሱሪ መንግስት በውድ ገዝቶ የለም እንደ ለህዝቡ በረካሽ የሚሸጠው? ለህዝብ እኮ በረካሽ ነው እሱ አሁን የሚሸጠው። ግን የኢትዮጵያ መንግስት ሰርቶ ያገኘውን ነው እሱ የሚገፈው። ውጭ ሀገር መቶ አይደለም እንደ ቤት ሰርቶ ይሄን ብላን መቶታል ብሎ ስንት በስንት ሚሊዮን የሚገመት ቤት እያፈረሰ የሚጥለው? እኛ ስንሰማ እኮ ወትሮ ቤት አይፈርስም አይን አይፈስም ሲባል ነው የደረስን ሲዋሩ አባቶቻችን የሰማ ነው። ይህ መንግስት ዝም ብሎ ማሪያል እንደ እያፈረሰ እየገነበረ የሚጥለው ያለፋበትን ቤት ያ ማስመያገ የሰራውን ቤት ስንት ነገር የሚያደርገው እና ለውጥ ማሳየት ነው እንጂ ይቅርታ ተቀባይነት የሚያገኘው ለውጥ ሳያመጣ ይቅርታ ጠይቄያለሁ ቢል ተቀባይነት የለውም።
ሌላ በነቀምትና በወልዲያ ከተማ ልጆቻቸውን ያጡ ሁለት አባቶችን ማናገሪያለሁ። ሐሳባቸው ተመሳሳይ ነው። ይቅርታ ማለቱ ምንም ዋጋ የሚኖረው የይቅርታ የተጠየቀበት ጉዳይ መፍትሄ ሲሰጥ ነው። በተለይ የወልዲያዋ አባት ልጆቻችንን የገደሉ የሁሉንም ኢትዮጵያውያን ልጆች የገደሉ ሰዎች ለፍርድ ሲቀርቡ ነው ይቅርታው ተቀባይነት የሚኖረው ብለዋል። አድማጮች የዚህን ዘገባ ሙሉ ዝርዝር ከምሽቱ 3 ሰዓት ላይና በፌስቡክ ገጻችንና በዌብሳይታችን ላይ የምታገኙት ይሆናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ደግሞ በበኩሉ ትናንት ባወጣው መግለጫ የኢትዮጵያ ፓርላማ የዶክተር አብይ አህመድን የጠቅላይ ሚኒስትርነት ሹመት የማጽደቁን ዜና በደስታ መቀበሉን ገልጿል። የኢትዮጵያ መንግስት የሚወስዳቸው አፋጣኝ የለውጥ እርምጃዎች ላይ ድጋፍ ለመስጠት ዝግጁ መሆኑን ነው ኤምባሲው ያስታወቀው። በሌላ በኩል አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን ወደ እውነተኛ ዴሞክራሲ ለማሸጋገር ድፍረት ይኖራቸዋል ብለው ተስፋ እንደሚያደርጉ የአውሮፓ ፓርላማ አባሏ አና ጎሜሽ ተናግረዋል። ባልደረቦቻችን ቆንጅታዬና ሰለሞን አባተ ያጠናቀሩትን ዘገባ መስታወት አረጋው ይዛለች።
ትላንት የኢትዮጵያ ፓርላማ የዶክተር አብይ አህመድን ጠቅላይ ሚኒስትርነት ማጽደቁን ተከትሎ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ከዶክተር አብይና ከኢትዮጵያ መንግስት ጋር በሁለቱ ሀገሮች የጋራ ጥቅሞች ላይ አብረው ለመስራት በጉጉት እንደሚጠብቁ ትላንት ማምሻውን የኤምባሲው ቃል አቀባይ ኒኮላስ ፓርኔት ለአሜሪካ ድምጽ ተናግረዋል።
I think as our statement says, we welcome the confirmation of Dr. Abe as the next Prime Minister of Ethiopia, and we look forward to...
በመግለጫችን እንዳልነው የኢትዮጵያ ፓርላማ የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመስራት በጉጉት እንጠብቃለን። የኢትዮጵያ መንግሥትም የፖለቲካና የኢኮኖሚ ለውጦችን በአፋጣኝ ተግባራዊ እንዲያደርግ ድጋፍ ልንሰጥ ዝግጁ ሆነን እንጠባበቃለን።
በሌላ በኩል የአውሮፓ ፓርላማና የውጭ ጉዳዮች ኮሚቴ አባል አና ማሪያ ሮዛ ጎሜዝ የዶክተር አብይ አህመድ መሾም ለኢትዮጵያውያንም ሆነ ለኦሮሞ ሕዝብ በጎውን ሊያመጣ ጥቅማቸውን ሊያስጠብቅ የሚችል ነው የሚል ሐሳብ በብዙዎች ዘንድ እየተንጸባረቀ ማስተዋላቸውን ተናግረዋል። ምንም እንኳ የጠቅላይ ሚኒስትር ዶክተር አብይ ሹመት በህወሓት የተቀባ ቢሆንም ሹመታቸውን ሊተካከል የሚችል ተግባር ሊፈጽሙና ኢትዮጵያን ወደ ዲሞክራሲ ወደሚደረግ እውነተኛ ሽግግር ያደርሱታል የሚል ተስፋ አለኝ በማለት ተናግረዋል። ጠቅላይ ሚኒስትሩ ለፓርላማው ያደረጉትን ንግግርም ሆነ ተቃዋሚ ዎችን ጨምሮ በበጎ እንደተቀበሏቸው ማስተዋላቸውን መልካም መነሻ እንደሆነ የጠቆሙት አና ጎሜዝ ይህ ብቻውን ግን ከፋይዳ የሚጣፋ ለመሆኑን ጠቅሰዋል።
This is a very good start. This is what you would expect for someone who's been knighted prime minister when the country is such a very
መልካም ጅምር ነው። ያ ሁሉ ደም ከፈሰሰ በኋላ የአንዲት በእንዲህ አይነት አስቸጋሪ ምዕራፍ ላይ የምትገኝ ሀገር ጠቅላይ ሚኒስትር እንዲሆን የምትጠብቀው እንዲህ ነው። አሁን ህዝቡ ማየት የሚፈልገው ተግባር ነው፣ ቃላት ብቻ አይደለም። ህወሓት ጥሩ ቃላትን ብዙ ጥሩ ቃላትን በመናገር ሁሉ ጊዜ የታወቀ ነው። ነገር ግን ተግባሩ ቃላቱን አይገልጽም። እኒህ ጠቅላይ ሚኒስትር እንዲህ ግልጽ መልእክቶችን ማስተላለፋቸው ያስተስታል። ጥሩ ምልክት ነው። ነገር ግን እስኪ ተግባሩን እንጠብቅ። ያ ተግባር ሰው የሚፈልገውን የሚጠብቀውን ያሟላል ይፈጽማል የሚል ተስፋ አለኝ።
የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን እንደሚለቁ ይፋ ባደረጉበት መግለጫቸው በአጽንኦት እንዳስቀመጡት የኢትዮጵያ ሕገ መንግስት በሚያዘው መሰረት ሰላማዊ የስልጣን ሽግግር መከናወኑን እናደንቃለን ሲሉም የአሜሪካ ኤምባሲው ቃል አቀባይ ተናግረዋል። የዩናይትድ ስቴትስ ኤምባሲ በመግለጫው የአስቸኳይ ጊዜ አዋጁን መነሳት በጉጉት እንደሚጠብቅ ገልጿል።
Well, we've been very clear in our position about the state of emergency, so obviously we'd like to see that happen as soon as possible.
የአስቸኳይ ጊዜ አዋጁ መደንገግ ላይ ያለንን ተቃውሞ ቀደም ሲል ግልጽ አድርገናል። ስለሆነም አዋጁ በተቻለ ፍጥነት እንዲነሳ የምንፈልግ መሆናችን ግልጽ ነው።
ከሁሉም የኢትዮጵያ ኃይሎች ጋር ከሁሉም ተቃዋሚዎች ጋር ምንም ቅድመ ሁኔታ የሌለበት ንግግር እንዲከፍቱ፣ ተቃዋሚዎችን ጭራቅ አድርጎ መሳል እንዲቆም፣ ግልጽና እውነተኛ ንግግር እንዲኖር ማድረግ ወደ ዲሞክራሲያዊ ሽግግር የሚወስድ ብቸኛ መንገድ ነው በማለት ተናግረዋል። የአውሮፓው የፓርላማና የውጭ ጉዳዮች ኮሚቴ አባል አና ጎሜዝ
And show immediately genuine acts of goodwill like liberating all prisoners.
እናም ሁሉንም እስረኞች መልቀቅን የመሰሉ ሐቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው። በቅርቡም እኮ እስክንድር ነጋና ሌሎችም ለፍትህና ለእውነት ቆመው የሚናገሩ ደፋር ኢትዮጵያውያን እንደገና እየተያዙ ታስረዋል። ሁሉም የፖለቲካ እስረኞች መለቀቅ አለባቸው።
ኢትዮጵያ ውስጥ ለለውጥ ሁሉን አሳታፊ ለሆነ ንግግር፣ ለእውነተኛ ዲሞክራሲ ሽግግር የሚደረግን ጥረት የኢትዮጵያ ሕዝብ የሚደግፈውን ያህል የአውሮፓ ፓርላማና የአውሮፓ ተቋማትም ያለጥርጥር እንደሚደግፉ በእርግጠኝነት መናገር ይችላል በማለት አና ጎሜዝ በመጨረሻ ተናግረዋል።
ላይ ስትሆኑ በዛ መንፈስ ብቻ ታጫጭሉ። ታችን ዝቅ ብሎ ማይደርስ ፈልጋለሁ የሰው ዝቅውናና ኑሮ።
የዝግር ቆጣ ያንነ ሸማ እስከ ተበትሉ ድንላ ማማ ድንሎ ድሉ እኩል ይታይ ይሄ ነው በቃ አብሪቱ
ላይ ስንሆን ታች የምናይበት መነጽር ያልተስተካከለ እንደሆነ ላይ ሆኖ የሚቀር ለእንደግነት መፈጠፍ ላይ ይመጣ ያኔ ዋጋ ማወራር ከባድ ይሆናል ማለት
ነው። ናና ሀሪቡ ናና ግባ ወደሩ ዘና ናና ሀሪቡ ናና።
ለአዲሱ ጠቅላይ ሚኒስትር እየተዘሙ ካሉ ዜማዎች አንዱን ነው ያሰማናችሁ። የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከቴክኒክ መሐንዲሱ ካልቨን ፍላወርስ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Yeah.
ሁሉን ከፍታ መነሳው ግጥታ ነው ሁሉን ከፍታ መነሳው ግጥታ ነው
የፍቅር ቆጣ ያንደለ ሸማ ሸምበ ወጀሉ ዱላ ማማ ብየው ትሉ በኩሊ ታይ ይሄ ነው በቃ አብይ ጉዳይ
Tunen radio ni sagala amerikati